የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ ማክሰኞ መጋቢት 3 2011 ዓ.ም ተመረጥ ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማን ስለ ልጃቸው አነጋግረናቸዋል።
ኮሚሴ ተዋጽምና ስጋና ቆዳ ቀርቶ የአውሮፕላኑም ብረታ ብረት በጣም ቢገደልቅና ብዙ የተበታተለ ነው ብለው ነው የነገሩኝ። የወደቅደው ጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚሁ ይቅር ኢትዮጵያን የሚያመጣውት አስራት ለማድረግ ኢትዮጵያ ሚኖር ነው። በአርባቶ ጠጋበቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። የወደቀበት ቦታ ላይ አንድ ድንጋይ ሲቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፏሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ሊፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝ። በብዛት
ስለ ልጃቸው በስፋት አነጋግረናቸዋል። በቀዳሚ ዘገባችን ይዘናቸውን እንመለሳለን። እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት ስለሆነው በረራ ቁጥር ኢቲ 302 ተጨማሪ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ምክር ቤቱ ፕሬዚደንት ዶናልድ ትራምፕን ስለ መክሰስ ጉዳይ ሲናገሩ እሳቸውን በመክሰስ ለእሳቸው ቦታ መስጠት አይገባም ብለዋል። ናንሲ ፔሎሲ ከዋሽንግተን ፖስት ጋዜጣ ጋር ባደረጉት ቃለ መጠይቅ ፕሬዚደንት ትራምፕ ለርዕሰ ብሔርነት የሚያበቃቸው የስነ ምግባርም ሆነ የአእምሮ ብልሃትና ብቃት የላቸውም ብለዋል። በዴሞክራቶች የሚመራው የህግ መምሪያ ምክር ቤት ኮሚቴ በትራምፕ የምረጡኝ ዘመቻና በንግድ ስራዎቻቸው ላይ የተለያዩ ምርመራዎች እያካሄደ በመሆኑ ምክር ቤቱ ክስ ለሚሰርትባቸው ይገባል የሚል ጥያቄ እየተነሳ ነው። ናንሲ ፔሎሲ ስለ ጉዳዩ ሲጠየቁ ታዲያ በሀገሪቱ ላይ አሉታዊ ተጽዕኖ ይኖረዋል በማለት ፕሬዚዳንቱን መከሰስ እንደማይደግፉ ተናግረዋል። ፕሬዚዳንቱን መክሰስ ሀገሪቱን ስለሚከፋፍል እጅግ ከባድ ሁኔታ ተፈጥሮ ሁሉም የሚተባበሩበት ክስ ደረጃ ላይ ካልደረሰ በስተቀር አስፈላጊ አይመስለኝም ሲሉ ፔሎሲ ለዋሽንግተን ፖስት ጋዜጣ አስረድተዋል። አሁን ያለው የፖለቲካ ድባብ በምክር ቤት አባልነት ስራቸው ከገጠማቸው እጅግ ከፋፋይ ሆኖ ይሰማቸው እንደሆነ በዋሽንግተን ፖስት ጋዜጣ ሲጠየቁ ፔሎሲ አዎን ካሉ በኋላ ለሁኔታው ትራምፕንና በምክር ቤቱ ያሉ የትራምፕ ተባባሪ ያሏቸውን ሰዎች ተጠያቂ አድርገዋል። የዋይት ሀውስ ቤተ መንግስት ትላንት ለመጪው ዓመት 4.7 ትሪሊዮን ዶላር በጀት የመመደብ እቅድ ይፋ አድርጓል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ይፋ በተደረገው በጀት እቅድ የድንበር ግድብን ለመስራት ተጨማሪ 8.6 ቢሊዮን ዶላር እንዲያካትት ጥሪ አድርገዋል። ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት የፈለጉት ህገወጥ ፍልሰትን ለመከላከል በመሆኑ የሚታወስ ነው። ይህ የአስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ወደ 7 ቢሊዮን ዶላር የሚጠጋ ገንዘብ ላይ ተጨማሪ ነው። ዋና ዋና የምክር ቤቱ አባላት ዴሞክራቶች እንደሚቃወሙት ወዲያውኑ ግልጽ አድርገዋል። አዲሱ በጀት ለሀገሪቱ መከላከያ ሚኒስቴር የ5% ጭማሪ እንዲደረግ ይጠይቃል። ወታደራዊ ላልሆኑ መርሃ ግብሮች ግን በ5% እንዲቀንስ ጥሪ ያደርጋል። ፕሬዚዳንት ትራምፕ ስልጣን ከያዙበት ጊዜ አንስቶ የበጀት እቅድ ሲያቀርቡ ለሶስተኛ ጊዜ ነው። ወታደራዊ ወጪ ከ715 ቢሊዮን ወደ 750 ቢሊዮን ዶላር ከፍ ይላል። አዲሱ የበጀት እቅድ ገንዘብ ያባክናሉ የምንላቸው በርካታ መርሃ ግብሮች እንዲቀንሱ ጥሪ ያደርጋል ብለዋል አንድ ከፍተኛ የትራምፕ አስተዳደር ባለስልጣን። የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ጆን ሱሊቫን ሰሞኑን ደቡብ አፍሪካን ሲጎበኙ የቬንዙዌላ የፖለቲካ ቀውስን አስመልክቶ በሁለቱ ሀገሮች መካከል ያለው ልዩነት ይፋ ሊሆን እንደሚችል ተገምቷል። ሁዋን ጉዲዮ በቬንዙዌላ ጊዜያዊ ፕሬዝዳንትነት እውቅና እንዲያገኙ ዩናይትድ ስቴትስ ባለፈው ወር በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የውሳኔ ሀሳብ ባቀረበችበት ወቅት ደቡብ አፍሪካ ከሩሲያና ከቻይና ጋር በመሆን ተቃውማለች። ደቡብ አፍሪካ ባለፈው ዓመት በድጋሚ የተመረጡትን የቬንዙዌላን ፕሬዝዳንት ኒኮላስ ማድሮን እንደምትደግፍ ገልጻ ዩናይትድ ስቴትስ የቬንዙዌላን የምርጫ ሂደት ማክበር ይኖርባታል ስትል መክራለች። የብሪታንያ ምክር ቤት ከአውሮፓ ህብረት ጋር ስለሚደረገው የፍቺ ሂደት ለመወሰን ከህብረቱ ጋር ባደረጉት አዲስ ስምምነት ላይ ድምጽ የማይሰጥ ከሆነ ውድቀት ይሆናል ሲሉ ጠቅላይ ሚኒስትር ተሬዛ ሜይ አስገንዝበዋል። ብሪታንያ 28 አባላት ካሉት የአውሮፓ ህብረት እንድትለያይ የታቀደው እንደ አውሮፓውያን አቆጣጠር በያዝነው ግንቦት 29 ቀን ሲሆን ሜይ ትላንት ስትራስቡርግ ድረስ ከሄደው ከአውሮፓ ህብረት ኮሚሽን ፕሬዚዳንት ያን ክሎድ ጋር ባካሄዱት የመጨረሻ ድርድር መሰረት በተደረገው ለውጥ የሀገሪቱ የታችኛው ምክር ቤት እንዲያጸድቀው ተማጽነዋል። መጀመሪያ ላይ እቅዱ ብዙም ድጋፍ ስላላገኘ ነው የመጨረሻ ድርድር ለማድረግ የተገደዱት። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በመግቢያችን ላይ ቀደም ሲል እንዳስተዋወቅ ነው የዛሬው ዘገባችን ትኩረት የሚያደርገው በኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ከትላንት በስቲያ ቢሾፍቱ አካባቢ የወደቀውን 737 ማክስ 8 አደጋን ተከትሎ የተጠናቀረ ዘገባ ይሆናል። ይህንን አደጋ ተከትሎ የቦይንግ ኩባንያ የአክሲዮን ድርሻ ዋጋ በዓለም የገበያ ሰንጠረዥ ላይ ማሽቆልቆሉን ለሁለተኛ ቀን ቀጥሏል። ተጨማሪ ሀገሮች ማክስ ኤትን ከአየር ላይ እያወረዱ ሲሆን የዩናይትድ ስቴትስ እንደራሴዎችም ከአሜሪካ በረራዎች ለጊዜው እንዲታገዱ እየጠየቁ ናቸው። የአቪዬሽን ቴክኖሎጂ እጅግ መዘመንና በኮምፒውተር አሰራር መላቀቅ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን እምብዛም የሚያስደስታቸው አይመስልም። አልበርት አንስታይን እንዲያበረኝ አልፈልግም ብለዋል። በሌላ በኩል ግን የዋይት ሀውስ ቃል አቀባይ ሀዘናቸውን እየገለጹ ነው። ይህ በእንዲህ እንዳለም የመድን ኩባንያዎች በዋስትና ክፍያ ጥያቄ እየተጨናነቁ ናቸው። ቦይንግ ደግሞ አሁን ስራ ላይ ያለውን የአሰራር መምሪያ እንደማይለውጥም አስታውቋል። አድማጮች፣ በዚህ የአውሮፕላን አደጋ በደረሰው አደጋ ውስጥ 149 መንገደኞችና 8 የበረራ ሰራተኞች እንደነበሩበት ከእሁድ ጀምሮ ስንዘግብ እንደነበር ይታወቃል። በትላንትናው ዕለት የዚህን አውሮፕላን ረዳት አብራሪ ቤተሰብ አነጋግረን ስለ ልጃቸው የተሰማቸውን ገልጸውልን ነበረ። በተጨማሪም በጣም እንደጠቀስነው ብዙ ሰዎች በዚህ አደጋ ሕይወታቸውን አጥተዋል። ቤተሰቦቻቸው ስለ ልጆቻቸው፣ ስለ ወዳጆቻቸው ያላቸውን አስተያየት እየጠየቅን እንገኛለን። በዛሬው ዕለት የአውሮፕላኑን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማን አግኝተን አነጋግረናቸዋል። እግዚአብሔር ሰጠ፣ እግዚአብሔር ነሳ በሚል የፈጣሪያቸው ቃል እየተጽናኑ እንደሚገኙ የገለጹት የኢትዮጵያ አየር መንገድ ንብረት የሆነውና ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ነግረውናል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስክሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እወዳለሁ ብለዋል። ማምሻውን ሀዘን ከተቀመጡበት አዳማ የሚገኘው የአንድ ወዳጃቸው ቤት በስልክ አነጋግሬያቸው ነበር። ዶክተር ጌታቸው እግዚአብሔር ያጽናዎት። ጽዮን ግርማ እባላለሁ። ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልልዎት።
አመሰግናለሁ በጣም።
እሺ ዶክተር ጌታቸው ተሰማ ኖት ናይሮቢ ነበር የሚኖሩትና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል በተለያየ መንገድ። እስቲ ግን ከርሶ ካንደበቶ የት ነው የተወለደው ልጆት? የት ነው የተማረው? እስቲ የልጆትን የህይወት ታሪክ ንገሩን።
ናይሮቢ ነው የተማረው ያዲ ተወለደው። እኔ እዚያ አኪም ነበር እዚያ ነው የተወለደው የተማረውም እስከ ኤሌቭል ድረስ። እንደምታውቀው ብሪትሽ ሲስተም ኤሌቭል የሚባል አላቸው። ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር ፓይለት ለመሆን። አይ ሳውዝ አፍሪካ ተምትሄድ ኢትዮጵያ ሄደ ተማር ብዬ እዚህ ያመጣሁት እና ልጆችም አሉ ግን አንድ አስራት እንኳን ላውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨረሰ እና በኋላ ያው ረዳት አድርገውት ከተወሰነ አመት በኋላ ያው ካፕቴን አደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልቀውታል። ጥሩ ውጤት እያዘ ነው የመጣው። ቦይንግ ሄዶ ነበር።
እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት?
ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አለኝ። እዚያ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ 25 አመት ፈርቼ ነው ሪታየር ያደረኩት። ፕራይቬትም እሰራ ነበር።
ሌሎች ልጆች አሉኝ ብለዋል እና ስንት ልጆች ነው ያሉት? ያሬድ ስንተኛ ልጆት ነበረ?
ያሬድ 5ኛ ልጄ ነው።
ከስንት ልጆች መሀል ማለት ነው?
በጠቅላላው 6 ናቸው።
ያሬድ ወደ ኢትዮጵያ መጥቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋል እና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ?
አንድ 10 አመት ሆኖ አይቀርም። መጀመሪያ 2 አመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ 5 ነው 6 አመት በረዳትነት ያው ረዳት ሆኖ ሰርቷል። ከዚያ በኋላ ነው ከ2010 ጀምሮ መሰለኝ ካፕቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ያንግ ነው፣ ገና 30 ባልሞላው 1989 ነው የተወለደ ብዙ ላይ እና አክሰለሬት ፕሮሞሽን ነው።
3 አይነት ቋንቋ ይችላል። ምክንያቱም እናቱ ኬንያዊት ናቸው። ከየሱዋሂሊ ቋንቋ አማርኛ፣ እንግሊዝኛ ቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁ። እና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው?
ልክ ነው። ያው ስዋሂሊኛ እንግሊዝኛው እዚህ ሀገር ተማሪ ቤት የምትማሪው ነው ኬንያ ውስጥ። የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩ እዚያው ደግሞ ስዋሂሊኛና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰበ አደጋ ነው የደረሰብን።
እንዴት ነው ህይወቱ ማለፉንና አደጋውን የሰሙት? እርስዎ ነግሮት ነበረ ወደ ናይሮቢ እየሄደ እንደነበረ? ተደዋውላችሁ ነበረ? አግኝተውት ነበር ከአደጋው በፊት?
አዎ፣ ብዙ ጊዜ የሚደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳቱ በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለችኝ። እኔ ከዚያ በኋላ መከታተል ጀመርኩ። በስልክም ምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም፣ አክሰስ የብል አይደለም አሉኝ። እና ትልቅ አደጋ ነው። እኔ የምልሽ የኔ ልጅ ብቻ አይደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ፣ ሴቶች አሉ። የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ፣ ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሹ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያንን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ አመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና። ስልክም አጥናንተውናል ከጠቅላይ ሚኒስቴሩ ቢሮ ከፕሬዚዳንቱ ቢሮ። ይህ ሁሉ ለእኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህ ለመመስለው ታሪኩ ባጭሩ ነው።
እንግዲህ እንደ ጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደ ሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ ልጆት?
Jared very special child. እና unique ነበር በጣም unique. primary secondary ሆኖ በዋና እንደኛ ብዙ ጊዜ ስለሚወጣ ወደ 15 ሊሆን ይዋና በየሰመስተሩ የሰበሰበ አንድ ቤት ሰክላንድ ቤት እንደውም ተማሪዎቹ ምን ይሉት ነበር ሚስተር ፊሽር ውስጥ ነበረ በጣም በስዊሚንግ ጎበስ ነበረ ልጁ በብዙ መልኩ ብሩህ ነበር ትህትና የነበረው ልጅ ሁሉንም አክባሪ እና ትልቁ ደም ትንሽልም ብዙዎቹ ጓደኞችን ጠይቀሽ እንደሆነ በጣም ነው የሚወዱት በጣም ነው የሚያከብሩት በጣም ጥሩ ጠባይ የነበረው ልጅ ነው ለእኔም በጣም ቅርብ የነበረኝ
እንደዚህ አይነት በማብረር ላይ ባየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት?
ከአምስት ቀን በፊት አይቼዋለሁ። ከአምስት ቀን ግን እዚህ ስለምላለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚጨርሰው ስመጣ እሱ የት ነበር የማርፈው እና እዚያ ነው የማገኘው ብዙም ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት በመለስበት ጊዜ ነበር የሚደውልልኝ። ይህን የመሳሰለ በጣም ሂወዝ ቴኪንግ ኬር ኦፍ ሚ በብዙ መልኩ።
ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው?
የለም አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር እሷም ኤርላይንስ ውስጥ ካፒቴን ነች። ብላን አድርገው ነበር ሳይሆን ቀረ።
እጮኛ ነበረው ማለት ነው?
አዎ ነበረው። ያንሲ ነበረው።
አስተዋውቆት ነበረ እጮኛውን ለቤተሰብ?
አዎ ትንሉ አባቷን ማውቃለሁ። ከኔ ጋር ነው ሁለት ትናንትና እዚህ ሁነት ነው ያለ ነገር ተፈጠረ። ይኸውልሽ ያልታሰበ ነገር ነው። ምን ማድረግ ይቻላል? ያው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ የሚለዋል እና በዚያ ከታመነበት ምናልባት ያው ምጽአተ ክርስቶስ ሲመጣ የሆነው ነገር ይሆናል። የሚታይ ይሆናል አይታወቅም። በእምነታችን ይሄ ነገር አለ። ምጽአተ ክርስቶስ ሲመጣ ሙታን ሁሉ ይነሳሉ ይላል። የግለ ጊዜው በጣም አንደበቴ ነው የተነካው። አይምሮዬም በጣም ነው የተመሰሰው እና ልጁ በጣም ክልጅ ነበር ተሁሉ እና እሱን ረፕረስ የሚያደርጉ ከሌላዎቹ ልጆቼ አሉ ብዬ ለማመን ያስቸግረኛል። እሱ የተለየ ትውልድ ነበር፣ የተለየ ፍጡር ነበር። እና እንግዲህ እንደ በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልም ይባላል። ሬ መጣ ስለሆነ እባላለሁ። ምንም ኮምፕሌን የማደርገው ነገር የለም።
እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነው እና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ?
ነገር የለም። ምክንያቱም እንደሰማሽው አይሮፕላኑ አፍንጫውን የወደቀው መጀመሪያ መስዋዕቶች ፓይለቶቹ ናቸው። ከዚያም ደግሞ በብዙ ሜትር ወደ ውስጥ ገብቷል ነው የሚባለው አለ ነው 10 15 30 እና ምንም ነገር የለም። እዚያው አፈር ሆነው ደቀዋል። የኔ ልጅ ብቻ አይደለም፣ ብዙዎች ህጻናቶች ሁሉ አሉ፣ ሴቶች ልጆች አሉ። ብዙ ሀገሮች እንደሰማሽ ሪፖርት ላይ ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ። ቤንዚሉን አልተጠቀመም። ጭነት ዋለ፣ ያ ሁሉ ሰው አለ። በፍጥነት ነው የወደቀው። ወደ 1200 ምናምን ኪሎ ሜትር የሚባል አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ። ቦታውም አሁን የወደቀበት ቦታ ትንሽ ጉድጓድ ነው ያለው እና እንደ ሰማሁት እንኳን ስ የተዋጽምና ስጋና ቆዳ ቀርቶ የአይሮፕላኑም ብረታ ብረት በጣም ሊገደቅና ብዙ የተበታተለ ነው ብለው ነው የነገሩኝ። የጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚሁ ቅርስ ኢትዮጵያን የሚያመጣሁት አስራት ለማድረግ ኢትዮጵያ ኖረ በአርባቶ ቀዛበቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፏሉ ከሱ ጋር አብረው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም በብዛት እና ልጅ አጥቼዋለሁ። የሞተ ማፈቀረው የሚያከብር ልጅ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትች ገና ነገር ምንሽ ነገር የለኝ።
እግዚአብሔር መጽናናቱን
ማሰባቸውና በማድረጋቸው ለእኔ ማጽናኛ ነው። የሆነ ሆኖ አነጋገሬም መንፈሴም ትንሽ አእምሮዬም ኮንሰንትሬሽንም ተቀንሷል። ከላ ያለፈው ሁለት ቀን ችግር አለብኝ ማለት ያው ድንጋጤው ምኑም የደም ብዛቱ ምንም ይዞኛል። እና የሆነ ሆኖ እንግዲህ ያው እናንተ ኢትዮጵያኖች ናችሁ፣ ታሪካችንን ካልቸራችን የምታውቁ ሰዎች ስለሆናችሁ አሻሽለሽ አቅርቢለት። ሌላ ምንም ብልሽ ነገር የለም።
እግዚአብሔር ይባርክሽ። በትክክል ነው ያስረዱት። እግዚአብሔር ያጽናዎት። በሚገባ አስረድተዋል ስለ ልጆ። እግዚአብሔር ያጽናዎት። በጣም አመሰግናለሁ።
እግዚአብሔር ይባርክሽ።
አሜን፣ አሜን። እግዚአብሔር ያጽናዎት፣ እግዚአብሔር ያጽናዎት። የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጠው እንደሚገኙ ለማወቅ ችለናል። የኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ከትላንት በስቲያ ቢሾፍቱ አካባቢ የወደቀው 337 ማክስ 8 አደጋን ተከትሎ የቦይንግ ኩባንያ የአክሲዮን ድርሻ ዋጋ በዓለም የገበያ ሰንጠረዥ ላይ ማሽቆልቆሉ ለሁለተኛ ጊዜ ቀጥሏል። ተጨማሪ ሀገሮች ማክስ 8ን ከአየር ላይ እያወረዱ ሲሆን የዩናይትድ ስቴትስ ኢንደራሲዎችም ከአሜሪካ በረራዎች ለጊዜው እንዲታገዱ እየጠየቁ ናቸው። የአቪዬሽን ቴክኖሎጂው እጅግ መዘመንና በኮምፒውተር አሰራር መራቀቅ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን እምብዛም የሚያስደስታቸው አይመስልም። አልበርት አንስታይን እንዲያብረኝ አልፈልግም ብለዋል። በሌላ በኩል ግን የዋይት ሀውስ ቃል አቀባይ ሀዘናቸውን ገልጸዋል። ይህ በእንዲህ እንዳለም የመድን ኩባንያዎች በዋስትና ክፍያ ጥያቄ እየተጨናነቁ ናቸው። ቦይንግ ደግሞ አሁን ስራ ላይ ያለውን አሰራር መመሪያ እንደማይለውጥ አስታውቋል። ሰለሞን አባተ ከትላንት በስቲያ የደረሰውን አደጋ ተከትሎ የአቪዬሽን ባለስልጣን ኮሎኔል ወሰንየለ ሁነኛውን አነጋግሯቸው ነበር።
ቦታው ላይ ነበርኩ። የመጀመሪያ ስራ የሰራው ያው ፍለጋው ማዳን ስራ ነው። ፍለጋው ወዲያው ነው የተጀመረው እና ፍለጋውን በወቅቱ አጠናቀቅ ያው እንደተገኘም እንግዲህ ከዛ እንዲያስፈልገው ስራ ተጀመረ። አይሮፕላኑ አንደኛ የተረፈ ሰው አልነበረም። ሁለተኛ ሙሉ በሙሉ መሬት ውስጥ ገብቶ ስለነበር እሱን አካባቢውን አቅልጦ የሚያስፈልጉትን ቅቦች እና ያው አስከሬኖቹ ወይም የሰቡን እንትን ማዘጋጀት ያስፈልግ ነበረ። እንግዲህ ይሄ የአጠቃላይ የሰርች ኤንድ ሬስኪው ቲም ነው ወይም የፈልጎ ማዳኑ ቡድኑ የኢትዮጵያ አየር መንገድ፣ መከላከያ ማለትም የኢትዮጵያ ሀይል፣ ጤና ጥበቃ ሚኒስቴር፣ ፖሊስ ኃይል ሁሉም ተረባርበው አስፈላጊውን ስራ በትናንትና ቀን ይሰራ ውሎ አብዛኛውን ብር ለማንሳት ችሏል። ነገር ግን ያው አውሮፕላኑ እና በተለምዶ ያው ሳጥን ተብሎ ብላክ ቦክስ ተብሎ የሚጠራው ለማግኘት ሲሰራ ዋለ። ዛሬ ተገኝቷል። እንግዲህ ያለበትን ሁኔታ በቀጣይ ሙያተኞች የሚታይ ነው። አሁን እንግዲህ ከተወሰነ ሰዓት በፊት ርክኩን አድርገን ያው የተዋቀረው የአክሲደንት ኢንቨስቲጌሽን ወይም የምርመራ ቡድኑ ረክቦታል። እንግዲህ የምርመራ ቡድኑ ከተለያየ ሀገሮችን መገዛ ማግኘት ስላለብን በህጉ ወይም በዓለም አቀፍ አሰራሩ መሰረት አይካኦ የሚለው የራሱ አሰራር አለው።
አይካኦ ማለት ዓለም አቀፉ የሲቪል አቪዬሽን ድርጅት ማለት ነው።
አቪዬሽን ድርጅት ማለት ነው። ሁሉም በዚህ የሚስማሙበት ወይም ተቀጽና 13 የሚባል ወይም አነክስ 13 የሚባል አለ። በዛ መሰረት የዚህ የአክሲደንት ኢንቨስቲጌሽን አባል መሆን የሚገባቸው የቡድን አባል መሆን የሚገባቸው እነማን እንደሆኑ በደንብ የተቀመጠ በመሆኑ በዛ መሰረት ኢትዮጵያ የትራንስፖርት ቡድን አዋቅሯል። ያው እንግዲህ እነዚህ ቡድኖች ማን ያካፍታል? በዋናነት የኢትዮጵያ እንደ ዋናው ባለቤት ወይም ኤርክራፍት የተመዘገባት ሀገር ናት። ሁለተኛ አይሮፕላኑ የሰራው ማኑፋክቸር ያደረገው
ቦይንግ ኩባንያ
ዲዛይን ያደረገው የተለያዩ ሰርቪስ ሀገር ስቴቱን ነው የሚጠራው። ያው እንግዲህ ሲያሳትፍ ስቴቱ ያው አክሬዲትድ የሆነ ቡድን ይልካል ማለት ነው። እንግዲህ በዚህ መሰረት ያው አክሬዲቴሽን ቡድኑ ተዋቅሯል፣ ስራውን እየሰራ ነው። እንግዲህ በተለምዶ ብላክ ቦክስ የሚባለውን ተረክቧል።
የመረጃ መዝጋቢውን ሳጥኖች ማለት ነው።
አዎ አዎ፣ በተለምዶ ብላክ ቦክስ መረጃ መመዝገቢያ አይሮፕላን ውስጥ ያለው መረጃ መዝገቢያ ሳጥን ማለት ነው። ያው ተረክቧል። እንግዲህ ያለበት ሁኔታ ምንድን ነው ያለው እዛ ላይ ያለው ነገር ምን ያህል ትክክል ይነበባል፣ ምን ያህል ትክክል ይሰራል፣ እንግዲህ በሙያተኛ የሚታይ ሙያተኞች ከያዙት በኋላ የሚሰራ ስራ።
ይህንን ምርመራ ማካሄድ የመረጃ መዝጋቢ መሳሪያ የመቆጣጠር የመፈተሽ የሲቪል አቪዬሽን ስራ ነው
አይደለም? የኢትዮጵያ ሲቪል አቪዬሽን አሁን እያስተባበርን ነው ያለ ነው፣ ግን በዋናነት ስራውን የያዘው በትራንስፖርት በኢትዮጵያ አወቃቀር በትራንስፖርት ሚኒስትር ያለ አክሲደንት ኢንቨስቲጌሽን
የአደጋ ምርመራ
ተቋቋማለ፣ የአደጋ ምርመራ ቢሮ አለ። ያ ቢሮ ነው ይህንን ጉዳይ እያስሄደ ያለው። ያው እኛ አንዱ አካል ስለሆን መግለጫውን ወይም ማብራሪያውን ስለጠየቃችሁን ለመስጠት ነው እንጂ ቢሮ ነው የሚያካሄደው። እንግዲህ በጠቅላላው ስናየው ይህን ጉዳይ የሚያሰራው ቢሮ አማካኝነት የትራንስፖርት ሚኒስትር ነው ማለት ነው። እንግዲህ የትራንስፖርት ሚኒስትሮቹም ቅርበት የሚከታተሉ ስራ ይሆናል።
ከአንዳንድ ስዕሎች እንዳየነው ኮሎኔል፣ እሳት አልተነሳም።
እሳት የሚባል አላየንም፣ እኛ አላገኘንም። ግን አይሮፕላኑ ከመሬት ጋር በደንብ ተጋጭቷል የለም።
እሺ፣
ሙሉ በሙሉ እኛ የምነግራችሁ እውነተኛና ነባራዊ ሁኔታውን ነው። እሱም አልተነሳም። አካባቢው ያው አፈሩ በጣም ልል አፈር ስለሆነ በቀጥታ ወደ ውስጥ የገባው በቃ የነበረው ሁኔታ ይሄ።
ሰው ያለቀው በግጭቱና በመከስከሱ ምክንያት ነው ማለት ነው።
በትክክል እንደዛ ነው። ሌላ ነገር እስካሁን ባለን
እና
እንግዲህ በቀጣዩ ምርመራ ወጣቸው ነገሮች ይኖራሉ።
እና አስከሬኖችን ለመለየት ቻላችሁ? የ157ቱንም
በዛ መልኩ አይደለም እንግዲህ እሱን የያዘው ቡድን ሌላ የምርመራ ቡድን የአክሲን ምርመራ ቡድን አለ።
እሺ፣
እነሱ ምን ላይ እንዳሉ እነሱ የሚያውቁት ይመስለኛል።
እርስዎ ጋር የደረሰ ሪፖርት የለም እስካሁን?
ገና እየተሰራ ስለሆነ ዛሬም ጭምር ስራው እየተሰራ ነው። ምክንያቱም ያው ተቆፍሮ አይሮፕላኑ ከስር ስለሆነ ያለው ተቆፍሮ መደረስ ስላለበት ያ ስራ እየተሰራ ነው። አሁን ወደ ማጠናቀቁ ይመስለኛል።
ኮሎኔል ወሰን የለህ፣ ይሄ አይሮፕላን በስድስት ደቂቃ ውስጥ እንደተነሳ ችግር እንደገጠመበት ተናግሮ ነበረ አብራሪው፣ እና ለመመለስም ፍቃድ እንዲሰጠው ጠይቆ ነበረ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ምንድን ነው ያደረገው? በዚያን ጊዜ ምን አይነት እርምጃ ነው የወሰደው? በምን ያህል ጊዜ ወሰደ?
በቃ ያለን ወዲያውኑ መልስ የሰጡት ተቆጣጣሪ የአየር ትራፊክ ተቆጣጣሪዎቹ ኢሚዲየትሊ እንደጠየቀ የጠየቀውን ፍቃድ ሰጥተውታል።
በምን ያህል ጊዜ ሰጡት ፍቃዱን?
መሀል እያለ
እርስዎ የተከታተሉት ነገር ካለ?
በዛ ሙሉ በሙሉ ተከታትየዋለሁ። ማለት ያው ዳታውን ነው፣ በኋላ የተገኘውን ሪከርድ የተደረገውን ዳታ ነው የምናየው። ወዲያው እንደጠየቀ ነው መልስ የሰጡት። ምንም የዘገየ ነገር ምንም ነገር የለም።
እና የወደቀው እየተመለሰ ነበር አይሮፕላኑ?
ሙከራ እያደረገ ነበር። ትክክል።
እንደው ካለዎት ግምት፣ እርስዎ በሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የረጅም ጊዜ ልምድ አለዎት እና ምንድን ነው ችግሩ ብለው ይገምታሉ? የዚህ መከስከስ
በትክክል ይህን ችግር ምክንያቱ መናገር በጣም አስቸጋሪ ነው። ምክንያቱም ከምርመራ በፊት ነት መናገር በጣም ስህተት ነው የሚሆነው። የአይሮፕላን ያው እኛ እንደምናውቀው እኛ ሪከርዱ እንዳለን አዲስ አይሮፕላን ነው፣ የታወቀ አይሮፕላን ነው፣ አዲስ ጊዜ የመጣ አይሮፕላን ነው። ምንም እኛ ጋር ይሄ ነው የሚባል መጥፎ ሪከርድ ወይም ሌላ የተበላሸ ሪከርድ የለውም። ስለዚህ ምክንያቱም ይሄ ነው ብሎ መናገር በጣም አስቸጋሪ።
ይህ አይሮፕላን አየር ላይ እንዲወጣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ፍቃድ ሰጥቷል? ተስማምቷል?
አዎ፣ በትክክል ተመርምሮ መጀመሪያ ስንረከበው ቀጣይም የቼክ አፕ ስራው ተሰርቶ አግባቡ ምንም ይሄ ነው የሚባል ግን ሪከርድ ነው።
ለመሆኑ የሟች ቤተሰቦችን አግኝታችኋል ኮሎኔል?
እና እንዳጋጣሚ የሆነው በእኛ አሰራር የሲቪል አቪዬሽኑ ከሟች ቤተሰቦች ጋር አንገናኝም። ይሄንን የሚገናኘው ኦፕሬተሩ ስለሆነ ወይም ኢትዮጵያ አየር መንገድ ነው የሚገናኘው። እስካሁን ድረስ አጋጣሚ አልተገናኘም።
የኢትዮጵያ ሲቪል አቪዬሽን ባለስልጣን በአጠቃላይ በእንደዚህ አይነት ሁኔታዎች ውስጥ ምንድን ነው የሚያደርገው?
እኛ እንደ ዓለም አቀፉ የሲቪል አቪዬሽን አሰራር አንዱ ተቆጣጣሪ አካል በመሆናችን እኛ ራሳችን ኢንቨስቲጌት ተደራጊዎች ነን። እኛ ሁልጊዜ የዓለም አቀፍ ሲቪል አቪዬሽኑን አሰራር ስለምንከተል
ተመርማሪዎች ናቸው።
ኢንቨስቲጌሽን ውስጥም ብዙ ተመርማሪዎች ነው ተብሎ ነው የሚወሰደው። ስለዚህ በኢንቨስቲጌሽን ውስጥ ወይም በዚህ አይነት ውስጥ እገዛ ከማድረግ ውጭ ዳይሬክት የሚሳተፈው ነገር የለም። ቀጥታ የሚሳተፈው ነገር የለም።
ሰለሞን አባተ ከ አቪዬሽን ባለስልጣኑ ኮሎኔል ወሰኔ ለሁነኛው ጋር ያደረገው ቃለ ምልልስ አልተቋጨም። ሙሉውን በፌስቡክና በዌብሳይታችን ላይ ታገኙታላችሁ። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። በሰላም በጤና ያገናኘን። ጽዮን ግርማ ነበርኩኝ። መክበል አብሮ አብሮን ነበር። ደህና ደሩ።
Kun Radio Sagale Amerikati.